ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምናመሻችሁ በጌታ የተወደዳችሁ ክቡራን አድማጮች፣ እግዚአብሔር የተመሰገነ ይሁን። በእያንዳንዱ ቀንና ደቂቃ ምሕረቱን እግዚአብሔር ያበዛልን። በእውነት ስንወድቅ ሳይፈርድብን፣ ስንዝል ደግሞ እነሆ ብርቱ ክንዶቹን እየላከ እየደገፈን ለዚህች ምሽት እንድንበቃ ፈቃድ ሆኗል። እግዚአብሔር የተመሰገነ ይሁን። ዛሬ ተከታታዩ የሁለተኛ ሳሙኤል መጽሐፍ ጥናታችንን ከምዕራፍ 16 ቁጥር 5 እስከ ምዕራፍ 17 ቁጥር 14 ድረስ ያለውን እንመለከታለን። የሚኖረንን ጊዜ ሁሉ እንግዲህ እስከ መጨረሻው ድረስ ጌታ አምላካችን ይባርክልን እያልን የዕለቱን ዝግጅታችንን በጸሎት እንጀምራለን። እንጸልይ። አምላካችንና ጌታችን ኢየሱስ ክርስቶስ እናመሰግንሃለን። በዚህ ጊዜ እነሆ የታላላቆችና የታናናሾች ልብ አንተን ተስፋ ያደርጋል፣ ወደ አንተም ይመለከታል፣ ደጅህንም ያንኳኳል። አቤቱ ጌታችንና መድኃኒታችን ሆይ እንደ ሁኔታችን ሳይሆን እንዳንተ ባለ ጠግነት ደግሞ ወደ እኛ እንድትቀርብ እግዚአብሔር ሆይ እንማጸንሃለን። በዚህች ጊዜ ይችን ሰዓት የሰጠህን አንተን በረከትህን እሽተን ቀርበናልና ጌታችን ሆይ ባዶ ማድጋችንን አንተ ጌታዬ በዘይት እንድትሞላልን እንለምንሃለን። አቤቱ ጌታ ሆይ ተስፋው የጨለመ እነሆ እምነቱም የላላ አቤቱ ጌታ ሆይ በአንድና በሁለት ምክንያትም ደግሞ በተስፋ መቁረጥ ጨለማ ውስጥ ገብቶ ልቡ እግዚአብሔር ሆይ ወደ በረሃ እየከዳ ካለ በዚህን ጊዜ እንድትገናኝ እኔ ባሪያህ ጸልያለሁ። ጌታ እግዚአብሔር አባቴና አምላኬ ሆይ ስፍራውን የለቀቀ እግሮቹም የተንሸራተቱ ካሉ በዚህች ጊዜ ደግሞ እምነቱን እንድታጸናለትና እንድታቆምለት እግዚአብሔር አምላኬ በልጅህ በጌታ በኢየሱስ ክርስቶስ ስም እማጸንሃለሁ። ጌታችንና መድኃኒታችን ሆይ በዚህች ጊዜ እያንዳንዳችንን ተመልከተን፣ ድካማችንን ተመልከት። እግዚአብሔር ሆይ ዝለታችንንም ሁሉ አንተ በአንተ ብርታት ጌታዬ ሆይ እንድትለውጥ እንለምንሃለን። ቃልህን እግዚአብሔር ሆይ ለእያንዳንዳችን ልብ እንድትባርክ እንለምንሃለን። ከቃልህም ታምራትን ማየት እንድንችል የእምነት ዐይኖቻችንን ግለጥ። ጌታ ሆይ ስለዚህ ሁሉ እንለምንሃለን በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም።
Xavier hoy tienen que sachen rakach begubeñete ya gachene metale sale semei pare kapte belele kacham nam na kam nam zendiro yante cherene tu tagadro ጨለማ ሸጋገርክን ከፍን ገምዘው በላይ ሆነብን። እግዚአብሔር ሆይ ትሄድንግን ነፍሳችን ረካች በጉበኝት ያጊያችን ተመለሰልን ስም ይባር ከፍ ይበልል። እግዚአብሔር ሆይ ትሄድንግን ነፍሳችን ረካች በጉበኝት ያጊያችን ተመለሰልን ስም ይባር ከፍ ይበልል። ፍጹም ተስቦ እንዳና መልክ ዙሪያው ተከቦ መሰንቋችንን ከተቀልንበት ዛሬ አንስተን ገሳልንበት እግዚአብሔር ሆይ ድንቅነ ነፍሳችን ረካች በጉብኝት ያጋችን ምትመለሰልን ስሜ ይባረክ ከፍ ይበልልን እግዚአብሔር ሆይ ድንቅነ ነፍሳችን ረካች በጉብኝት ያጋችን ምትመለሰልን ስሜ ይባረክ ከፍ ይበልልን ያስቆስመን አትነንም ነበር ማየት ተስኖን ከሞት ባሻገር በትንሣኤው ኃይል ደስታን ሞልተህን በባዕድ ምድር ዛሬም እንዘምራለን እግዚአብሔር ሆይ የድንግነ ነፍሳችን ረካች በጉብኝት ያጋችን መተመለሰልን ስሜ ይባረክ ከፍ ይበልልን እግዚአብሔር ሆይ ድንቅነ ነፍሳችን ረካች በጉብኝት ያጋችን መተመለሰልን ስሜ ይባረክ ከፍ ይበልልን ስሜ ይባረክ
ግኖች በትላንትናው ምሽት ክፍለ ጊዜ ጥናታችን ከምዕራፍ 15 እና 16 የተመለከትነው አቤሴሎም በዳዊት ላይ ስለማመጹ ነበር። በመጨረሻ ላይ አኪጦፌል ከአቤሴሎም ጋር እንደወገነ ዳዊት መስማቱን ተመልክተናል። ይሁም በዳዊት ቤተሰብ መካከል የተፈጠረው ብጥብጥ ለሳኦል መንግስት እንደገና ማንሰራራት ቀዳዳ ሊከፍትለት እንደሚችልና ህጋዊ የዙፋኑ ወራሽ ሜምፊቦስቴ እንደሚሆን ሲባ መገመቱንም ተመልክተናል። ይህን የራሱን ምኞት በመናገርም ከሜምፊቦስቴ ርስት ጥቂት ለርሱ እንደሚሰጠው ተስፋ አድርጓል። ይህንን ማለታችን ትዝ ይላችኋል። በዛሬው ምሽት ክፍለ ጊዜ ጥናታችን ጌታ በረዳን መጠን አብረን የምንመለከተው እንግዲህ ከዚሁ ቀጣዩን ነው ማለት ነው። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሁለተኛ ሳሙኤል ምዕራፍ 16 ከቁጥር 5 እስከ 8 ያለውን ስፍራ ተመልከቱ። ሁለተኛ ሳሙኤል ምዕራፍ 16 ከቁጥር 5 እስከ 8 ያለውን ተመልከቱ። ንጉሡ ዳዊትም ወደ ቢላቂም መጣ። እነሆም ሳሚ የሚባል የጌራ ልጅ ከሳኦል ቤተ ዘመድ የሆነ አንድ ሰው ከዚያ ወጣ፣ እየሄደም ይረግመው ነበር። ወደ ዳዊትና ወደ ንጉሡ ወደ ዳዊት ባሪያዎችም ድንጋይ ወረውር ነበር። በንጉሡም ቀኝና ግራ ሕዝቡ ሁሉና ኃያላኑ ሁሉ ነበሩ። ሳሚም ሲረግም ሂድ አንተ የደም ሰው ምናምንቴ ሂድ፣ በፈንታው ነክሳልና እግዚአብሔር የሳኦልን ቤት ደም ሁሉ መለሰብህ። እግዚአብሔርም መንግሥትን ለልጅህ ለአቤሴሎም እጅ አሳልፎ ሰጥቶታል። እነሆም አንተ የደም ሰው ነህና በመከራ ተይዘሃል አለ ይላል። ሳሚ ከተናገረው አንዳንዱ እውነት ነበረው። ዳዊት የደም ሰው ነበር። በዚህም ምክንያት እግዚአብሔር እየፈረደበት ነበር። ይህ በፍጹም የሚያጠራጥር አይደለም። ቁጥር 9ን እንመልከት። የጽሩያም ልጅ አቢሳ ንጉሡን ይህ የሞተ ውሻ ጌታ አይን ንጉሡን ስለ ምን ይረግማል? ሊሂድና ራሱን ልቁረጠው አለው። ከዳዊት ሰዎች አንዱ የነበረው አቢሳ ይህን ሰው ላንዴና ለዘላለሙ ጸጥ ሊያደርገው ፈልጎ ነበር። ዳዊት ግን ለሳሚ ሲሰደብ የሰጠው ምላሽ ንጉሡም እናንተ የጽሩያ ልጅ እኔ ከእናንተ ጋር ምን አለኝ?
እግዚአብሔር ዳዊትን ሰደበው ብሎ አዝዞታልና ይርገመኝ ለምንስ እንዴት አደርጋለህ የሚለው ማነው አለ። ዳዊት ማቢሳንና ባሪያዎቹን ሁሉ እነሆ ከወገቤ የወጣው ልጄ ነፍሴን ይሻል፣ ይልቁንስ ይህ የቢንያም ልጅ እንዴት ነው? እግዚአብሔር አዝዞታል ተውት ይርገመኝ የሚል ነበር። ቁጥር 10 እና 11 ይመለከቷል። በሌላ አነጋገር ዳዊት ይህ ባዕድ ሰው ቢረግመኝ ግድ የለኝም፣ ልበቀለውም አልፈልግም፣ በእኔ ላይ እየደረሰ ያለ ሁሉ የእግዚአብሔር ፍርድ ነው፣ እኔን የሚረብሸኝና የሚያውከኝ ሰላምንም የሚነሳኝ ነገር ግን በእኔ ላይ አመጽ ያስነሳው የልጄ የአቤሴሎም ጉዳይ ነው ማለቱ ነበር። ቀደም ብለን ዳዊት ከኢየሩሳሌም ከተማ ሸሽቶ መውጣቱን ተመልክተናል፣ በትላንትናው ምሽት ክፍለ ጊዜ ጥናታችን ማለት ነው። አሁን ደግሞ ወደ ኢየሩሳሌም ተመልሶ አቤሴሎምን በማገልገል ላይ ስላለው ስለ ኩሲ እንመለከታለን። ቁጥር 15 እስከ 17 ያለውን ተመልከቱ። ከቁጥር 15 እስከ 17 አቤሴሎምና ሕዝቡ ሁሉ የእስራኤልም ሰዎች አኪጦፌልም ወደ ኢየሩሳሌም መጡ። የዳዊትም ወዳጅ አርካዊው ኩሲ ወደ አቤሴሎም በመጣ ጊዜ ኩሲ ሺህ ዓመት ያንግስ አለው። አቤሴሎምም ስለ ወዳጅ ያደረግከው ቸርነት ይህ ነውን? ከወዳጅ ጋር ያልሄድክ ስለምንድን ነው አለው። ይህ ታማኝ የዳዊት ወዳጅ የነበረ ሰው በእንዲህ አይነት ሰዓት ከእርሱ መለየቱ አቤሴሎምን በጣም አስገርሞታል። ኩሲም አቤሴሎምን እንዲህ አይደለም፣ ከእግዚአብሔር ከዚህም ሕዝብ ከእስራኤልም ሰዎች ሁሉ ለተመረጠው ለእርሱ እሆናለሁ፣ ከእርሱም ጋር እቀመጣለሁ፣ ዳግምም የማገለግል ለማን ነው? በንጉሡ ልጅ ፊት አይደለምን? በአባትህ ፊት እንዳገለገልኩ እንዲሁ በአንተ ፊት ሆናለሁ አለው ይላል። ከቁጥር 18 እስከ 19 ያለውን ስፍራ ይመለከቷል። አሁን እንግዲህ ቲያትሩን ወይም ደግሞ ድራማውን በዚህ ስፍራ መመልከት ትችላላችሁ። ምንም እንኳ ወደዚያ ኩሲ የሄደው በሚስጥር ለዳዊት ለመሰለል ቢሆንም ዓላማው እግዚአብሔርና ሰዎች የመረጡትን ማገልገል እንደሆነ ኩሲ ይናገራል። ይሁን እንጂ እንደዚያ የሚለው ውሸቱን ነበር። አቤሴሎምም አኪጦፌልን ምከሩ፣ ምን እናድርግ አለው። አኪጦፌልም አቤሴሎምን ቤት ሊጠብቁ ወደ ተዋቸው ወደ አባትህ ቁባቶች ግባ፣ እስራኤልም ሁሉ አባትህን እንዳሳፈርከው ይሰማሉ፣ ከአንተም ጋር ያሉት ሁሉ እጃቸው ይበታል አለው። ለአቤሴሎምም በሰገነት ላይ ድንኳን ተከሉለት። አቤሴሎምም በእስራኤል ሁሉ ፊት ወደ አባቱ ቁባቶች ገባ የሚልን ቃል ከቁጥር 20 እስከ 22 ባለው ስፍራ ላይ እንመለከታለን። ወዳጆቼ አኪጦፌል ለአቤሴሎም በጣም አስከፊ ምክር መከረው። ይህም ለእስራኤል የሚያስተላልፈው የተለየ መልእክት መከረው። የአቤሴሎም ሥራ አጸያፊና ድፍረት የተሞላበት ነበር። የዳዊት ሥልጣን ማክተሙን ያለው ንብረትና ማንኛውንም ነገር ሁሉ የልጁ የአቤሴሎም መሆኑን የሚያመለክት ነገር ነበር ያደረገው። የአኪጦፌል ምክር ያለምንም ጥያቄ ተቀባይነት አገኘ። የእግዚአብሔርን ትእዛዝ እንደሚፈጽም ሁሉ የእርሱም ተንኮል ተፈጸመለት። የምዕራፍ 16 የመጨረሻ ቁጥር የሆነውን ቁጥር 23ን ደግሞ እንመልከት። በዚያም ወራት የመከራት የአኪጦፌል ምክር የእግዚአብሔርን ቃል እንደ መጠየቅ ነበረች። የአኪጦፌልም ምክር ሁሉ ከዳዊትና ከአቤሴሎም ጋር እንዲህ ነበረች ይላል። እንግዲህ ተመልከቱ፣ ከዚህ ቀደም ብሎ በሁለተኛ ሳሙኤል ምዕራፍ 12 ከቁጥር 11 እስከ 12 በሁለተኛ ሳሙኤል ምዕራፍ 12 ከቁጥር 11 እስከ 12 እግዚአብሔር እንዲህ ይላል፣ እነሆ ከቤት ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዐይኔ ፊት ወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዚህችም ፀሐይ ዐይን ፊት ከሚስቶችህ ጋር ይተኛል። አንተ ይህን በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አደርገዋለሁ በማለት እግዚአብሔር ለዳዊት ነግሮት ነበር። ወዳጆቼ አቤሴሎም ያደረገው ክፉ ሥራም የዚሁ ትንቢት ፍጻሜ ነበር። በዚህ ወራት ዳዊት እንደ ገና ወደ በረሃ ተመልሶ በዋሻዎች መኖር ጀምሯል። ወዴት ሊሄድ ወይም ምን ማድረግ ይችላል? ከዚህ እንደምንረዳው የአቤሴሎም ጦር የዳዊትን ጦር ሊያጠቃ ነው። ዳዊት ደግሞ የረጅም ጊዜ የጦር ሜዳ ልምድ ስላለው እንዴት መዋጋት እንዳለበት ያውቃል። አቤሴሎም በገዛ አባቱ ላይ ተቃውሞ በማስነሳቱ አደገኛ እርምጃ ወስዷል። በጣም የሚያሳዝነው ደግሞ ዳዊት ይህንን ልጁን አቤሴሎምን ማለቴ ነው ይወደው ነበር። በተቻለው መጠን ከጥፋት ሊያድነው ሁልጊዜ ይፈልጋል። እነዚያ ዘመናት ለዳዊት በጣም አስቸጋሪ ነበሩ። በአሁን ወቅት የዳዊት ሁኔታ እያሳዘናችሁ እንደሆነ አስባለሁ ወዳጆቼ። ዳዊት ግን ሲያዝንም ሆነ ሲያማርር አንመለከተው። ነገሮችን ሁሉ የሚቆጣጠረው እግዚአብሔር እስከሆነ ድረስ በኔ ላይ የሚደርሰውን ማንኛውንም ችግር ለመቀበል ዝግጁ ነኝ የሚል አቋም የወሰደ ይመስላል። ዳዊት ወዳጆቼ ትልቅ ሰው ነበር፣ ሆኖም አስከፊ ኃጢአት አድርጓል። ብዙ ክርስቲያኖችም የእርሱ አይነት ናቸው። እያንዳንዳችን እናጠፋለን፣ እንበድላለንም። በደልና ኃጢአት የሌለበት ሰው ፈጽሞ የለም። ይሁን እንጂ በንስሐ ወደ እርሱ ከቀረብን እግዚአብሔር ይቅር ይለናል እንጂ ለጥፋት አሳልፎ አይሰጥንም። እግዚአብሔር ስለዚህ ቃሉ እየተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮች፣ የዚህ የሁለተኛ ሳሙኤል ምዕራፍ 16 ጥናታችን በዚሁ ላይ እናበቃና አሁን ደግሞ አለፍ ብለን ምዕራፍ 17 እና 18 እንመለከታለን። ወዳጆች የሁለተኛ ሳሙኤል ምዕራፍ 17 እና ምዕራፍ 18 አብይ ሐሳብ በአቤሴሎምና በዳዊት መካከል የተቀሰቀሰውን ሕዝባዊ ጦርነት መግለጽ ነው። አቤሴሎም የአባቱ የዳዊት ወዳጆች የሆኑትን ያኪጦፌልንና የኩሲን ምክር እንደተቀበለ ከምዕራፍ 17 እንመለከታለን። ምዕራፍ 18 ውስጥ ደግሞ ሁለቱ ወገኖች ሲዋጉ እንመለከታለን። እነዚህን አረፍተ ነገሮች ልድገምላችሁ። አቤሴሎም የአባቱ የዳዊት ወዳጆች የሆኑትን ያኪጦፌልንና የኩሲን ምክር እንደ ተቀበለ ከምዕራፍ 17 እንመለከታለን። ቀጥለን ማለት ነው ምዕራፍ 18 ውስጥ ደግሞ እግዚአብሔር ቢረዳን በነገው ምሽት ማለት ነው ሁለቱ ወገኖች ሲዋጉ እንመለከታለን። ጦርነቱ በአቤሴሎም ሞት አክትሟል። ምዕራፉ የሚደመደመው ደግሞ በሞተው ልጁ ምክንያት ዳዊት መራራ ለቅሶ ሲያለቅስ ነው። በአኪጦፌልና በኩሲ መካከል የታየው የሐሳብ አለመግባባትን እስቲ ቀጥለን እንመልከት። የዳዊትን ሕይወት ስንመለከት ወዳጆቼ በመጀመሪያ ስላገኛቸው ድሎች እናያለን። አሁን ደግሞ ስለ ደረሰበት ችግር ነው የምንመለከተው። እንዲያውም ይህ ታሪክ በተፈጸመበት ጊዜ እንኳ ችግር ውስጥ ነበር። በዚህ ዓለም ካለ ከማንኛውም ነገር ይልቅ አብልጦ የሚወደው ልጁ አቤሴሎም በጠላት ተነስቶበታል። ይህ የንጉሡን ልብ የሚሰብር ነበር። ዳዊት ኢየሩሳሌምን ትቶ የተሰደደው ከተማዋ በጦርነቱ እንዳጠፋ ወይም የጦር አውድማ ስትሆን ላለማየት ነበር ብለናል በትላንትናው ምሽት ክፍለ ጊዜ ጥናታችን። ይህ እውነት ነው። ለእርሱ አንዳንድ መረጃዎችን እንዲያቀብሎ ለማድረግም ኩሲን በሚስጥር ወደ አቤሴሎም ሰዶታል። ከዚህ ከምዕራፍ 17 እንደምንመለከተው ደግሞ ሁለቱ አማካሪዎች ያቀረቡት ሐሳብ ዳዊትን ስለ ማጥቃት ሳይሆን እርስ በርስ የሚጋጭ ነበር። ልብ በሉ፣ ከዚህ ከምዕራፍ 17 የምንመለከተው ደግሞ ሁለቱ አማካሪዎች ያቀረቡት ሐሳብ ዳዊትን ስለ ማጥቃት ሳይሆን እርስ በርሱ የሚጋጭ ነው። አኪጦፌልም አቤሴሎምን 12,000 ሰዎች ልምረጥና በዚህች ሌሊት ተነስቼ ዳዊትን ላሳድ፣ ደክሞና እጁ ዝሎ ሳለ ወድቅበታለሁ፣ አስፈራራውም አለው፣ ከእርሱም ጋር ያለው ሕዝብ ሁሉ ይሸሻል፣ ንጉሡንም ብቻውን እመታዋለሁ ይላል። ሁለተኛ ሳሙኤል ምዕራፍ 17 ከቁጥር 1 እስከ 2 ያለውን ስፍራ ይመለከቷል። ወገኖቼ በሌላ አነጋገር ዳዊት ከተገደለ አቤሴሎም በቀላሉ መንገስ ይችላል ማለት ነው። በእርግጥም የአኪጦፌል ምክር ሥራ ላይ ከዋለ ለዳዊት ታላቅ ጥፋት ይሆንበት ነበር። አኪጦፌል ዳዊትን የማጥፋት ዕቅዱን ሲዘረዝር እንዲህ ይላል። ቁጥር 3ና 4ን ተመልከቱ። ሙሽራ ወደ ባሏ እንደምትመለስ ሕዝቡን ሁሉ ወደ አንተ መልሰዋለሁ። ሕዝቡ ሁሉ ደና ይሆናል። የምትፈልጉ አንድ ሰው ብቻ ነው። ነገሩም አቤሴሎምንና የእስራኤልን ሽማግሌዎች ሁሉ ደስ አሰኘ ይላል። ሌላው ቀርቶ አቤሴሎም እንኳ ይህንን የእብደት ምክር ተቀብሏል። አቤሴሎምም አርካዊውን ኩሲን ጥሩ፣ ደግሞም እርሱ የሚለውን እንስማ አለ። ኩሲም ወደ አቤሴሎም በመጣ ጊዜ አቤሴሎም አኪጦፌል ያለው ይህ ነው፣ ነገሩን እናደርገው ዘንድ ይገባልን? ባዮን ግን አንተ ንገረን ብሎ ተናገረው የሚልን ቃል ደግሞ ከቁጥር 5 እስከ 6 ባለው ስፍራ ላይ እንመለከታለን። እንግዲህ ተመልከቱ ወዳጆቼ፣ የኩሲ እዚያ መኖር በጣም ጠቅሟል። እርሱ ባይኖር ኖሮ የአኪጦፌል ምክር ሥራ ላይ ይውል ነበር። ለአቤሴሎም የተሰጠው ምክር ጥሩ ከመሆኑም በላይ ለዳዊትም የሚጠቅም ነበር። ዳዊት በተጋለጠ ሁኔታ ውስጥ ነው ያለው። ሌላው ቢቀር እንኳ ጥቂት ጊዜ ያስፈልገዋል። እስቲ የታሪኩን ሂደት ደግሞ ከሚቀጥሉት ቁጥሮች አብረን እንመልከት። ሁለተኛ ሳሙኤል ምዕራፍ 17 ከቁጥር 7 እስከ 10 ያለውን ተመልከቱ። ኩሲም አቤሴሎምን አኪጦፌል በዚህ ጊዜ የመከራት ምክር መልካም አይደለችም አለው። ኩሲ ደግሞ አለ፣ ግልገሎቿ በዱር በተነጠቁ ጊዜ ድብ መራራ እንደሆነች በልባቸው መራሮች እጅግ ማያላን መሆናቸውን አባትህንና ሰዎቹን ታውቃለህ። አባትህ አርበኛ ነው። አሁንም ምናልባት በአንድ ጉድጓድ ወይም በማናቸውም ስፍራ ተሸሽጎ ይሆናል። በመጀመሪያም ከእነርሱ አያሌዎች ቢወድቁ የሚሰማ ሁሉ አቤሴሎምን እየተከተለው ሕዝብ ተመታ ይላል። እስራኤልም ሁሉ አባትህ ኃያል እንደሆነ ከእርሱም ጋር ያሉት ሰዎች ጽኑዋን እንደሆኑ ያውቃልና ጽኑ ልቡም እንዳንበሳ ልብ የሆነው ፈጽሞ ይቀልጣል ብሎ ሲመክረው እንመለከታለን። ምንም እንኳ ዞሮ ዞሮ የሚጠቅመው ዳዊትን እንደሆነ ቢታወቅም ኩሲ ለአቤሴሎም መልካም መክሮታል። እጥር ምጥን ባለ መልኩ ስንመለከተው ደግሞ ምክሩ አቤሴሎም ረጋ ብለህ አስብ፣ አንተ እኮ የጦር ሰው አይደለህም፣ አባትህ ግን የጦር ሰው ነው። በዱር መኖርን የለመደ ታላቅ አርበኛ ነው። እርሱ ራሱ ኃይለኛና አብረውት ያሉትም ሰዎች ብርቶች መሆናቸውን መዘንጋት የለብህም። ከነኳቸው ግልገሎቿ እንደ ተነጠቁባት ድብ ቁጦች ናቸው። ያገኙትን ሁሉ ከማጥቃት አይመለሱም። እንግዲህ በዚህ ሁኔታ ዳዊትን ጦርነት መግጠም ሞኝነት ነው የሚሆነው። ልታጠቃው ብትሞክር እንኳ አይሳካልህም። ሳኦል ብዙ ጊዜ ሊያጠቃው ሞክሮ አቅቶታል። ምክንያቱም ዳዊት እንዴት ከበባውን ሰብሮ ማምለጥ እንደሚችል ያውቃል፣ የት እንደሚመሽግ ያውቃል። ስለዚህም ብትዋጋው ድል ትሆናለህ። ድል ካደረገህ ደግሞ አሁን የተከተለ ሕዝቡ በሙሉ ይከዳሃል ነበር የሚለው። እንግዲህ ምክሩን ተመልከቱ። የአኪጦፌልን ምክር ደካማነት ካመለከተ በኋላ ኩሲ የራሱን ዕቅድ እንዲህ በማለት ያቀርባል። ነገር ግን የምመክርህ ይህ ነው፣ ከዳን እስከ ቤርሳቤ ያለ እስራኤል ሁሉ በብዛቱ እንደ ባሕር አሸዋ ሆኖ ወደ አንተ ይሰብሰብ። አንተም በመካከላቸው ወደ ሰልፍ ውጣ። እርሱንም ወደምናገኝበት ወደ አንድ ስፍራ እንደርስበታለን። ጠልም በምድር ላይ እንደሚወድቅ እንወድቅበታለን። እርሱና ከእርሱም ጋር ያሉ ሰዎች ሁሉ አንድ ስንኳ እናስቀርም የሚለውን ምክሩን ደግሞ ከቁጥር 11 እስከ 12 ባለው ስፍራ ላይ እንመለከታለን። ወገኖቼ የኩሲን አነጋገር በሌላ መልኩ ስንመለከተው ዋናው ነገር አንተ ሞንክ አኪጦፌል የሚገባችሁን ያህል ለጦርነት አልተዘጋጃችሁም። ጥቂት ሺህ ሰዎችን ብቻ ይዛችሁ ጦርነት ማድረጉ ድል እንድታገኙ አያስችላችሁም። ማድረግ ያለባችሁ እንደዚህ ነው። ጠቅላላ የእስራኤልን ሕዝብ ለስብሰባ ጥሩ፣ ለጦርነት ቀስቅሱት። ጦሩንም እናንተው ራሳችሁ ምሩ። ከንጉሥ የሚጠበቀውም ይኸው ነው። አባትህ ዳዊት ወደ ዙፋን የወጣውም ይህን በሚመስል መንገድ ነበር። ከሁሉም ነገር ይልቅ አባት የተዋጣለት የጦር መሪ ነው። ባለን የሰው ብዛትና ያህል ብቻ በድንገት ብንዘምትበት እናሸንፈዋለን የሚል ነበር። የኩሲን ምክር ላይ ላዩን ስንመለከተው አቤሴሎምን የሚጠቅም ይመስላል። ይሁን እንጂ ይበልጥ ወደ ዳዊት ያጋደለና ዳዊትን የሚጠቅም ምክር ነበር። ይህ ሁኔታ ዳዊት አቅሙንና የጦር አቋቋምን እንደሚመረምር ዕድል ሆኖለታል። አቤሴሎምና የተቀረው የእስራኤል ሕዝብ እንዴት ነበር የዳዊትን ምክር የተቀበሉት? እስቲ ከቁጥር 14 እንመልከት። አቤሴሎምና የእስራኤልም ሰዎች ሁሉ የአርካዊው የኩሲ ምክር ከአኪጦፌል ምክር ይሻላል አሉ። እግዚአብሔርም በአቤሴሎም ላይ ክፉ ያመጣ ዘንድ እግዚአብሔር መልካሚቱን የአኪጦፌልን ምክር እንዲበትን አዘዘ ይላል። የኩሲ ምክር እንግዲህ የተሻለ እንደሆነ አቤሴሎምና አብረውት የነበሩ ሰዎች ተቀበሉ። ከዳዊት እይታ አንጻር ስንመለከተው ወዳጆቼ ካኪጦፌል ይልቅ የኩሲ ምክር በእውነት መልካም ነበር። እግዚአብሔር ዳዊትን ለመታደግ እየተንቀሳቀሰ እግዚአብሔር ስለዚህ ቃሉ እጅግ የተመሰገነ ይሁን።
ዓለም ሁሉ በሽተኛ መንተኛ መዳኔ ታለነኛን ወደኛ ስሙ ኢየሱስ መዳኔ ዓለም እንደርሻለ የትምለ ሰንቶ ሚኖር ለዘላለም ሰንቶ ሚኖር ለዘላለም እውነት ሕይወት መንገድ እርሱ ለነፍሴ መዳን ለሥጋ ፈውሱ ድምፁን ስሙ ተመለሱ ወደ እርሱ ዛሬው
እንዲህ ወገኖቼ የእግዚአብሔር ቃል ብዙ ነገር ተናገረ። ከእግዚአብሔርም ቃል ደግሞ እኛም እንድንታነጽ በዚያም ደግሞ በተማርነው መሰረት እንድንኖር ጌታ መንፈስ ቅዱስ ዛሬ ደግሞ ድንቅን ነገር አይኖቻችንን የልቦናችንን አይኖች ገላልጦ ተናግሮናል፣ አስተምሮናል። እኔ ከጌታ ቃል በላይ መናገር ፈጽሞ አልችልም፣ ሥጋና ደም ነኝና። እግዚአብሔር የገለጠውን ነገር ደግሞ ነው በሕይወታችን ትርጉም ያለውን ኑሮ እንድንኖርበት እርሱ ይርዳን እያልን የዛሬውን ዝግጅታችንን እንግዲህ እዚህ ላይ እናጠናቅቃለን። ጽፉልን ለምትወዱ የተለመደው አድራሻችን 1366 አዲስ አበባ ነው። ዛሬ እንደወትሮ ሁሉ በቴክኒክ ያገለገለን ወንድማችን ዓለማየሁ ዳዊት ነው። በትምህርቱ በኩል እስካሁን ድረስ ከእናንተ ጋር የቆየሁት እኔ አበበ ከበደ ወርቄ ነኝ። ደህና አደሩ።
ኢየሱስ መዳኔ ዓለም እንደስ ያለ ማንም የለም ሰንቶ ሚኖር ለዘላለም
ሰንቶ ሚኖር ለዘላለም
እውነት ሕይወት መንገድ እርሱ ለነፍሴ መዳን ለሥጋ ፈውሱ ድምፁን ስሙ ተመለሱ ወደ እርሱ ነው ዛሬው ነው
ግርበካ
ድንቅ መካሪ ኃያል አምላክ ደግሞ የዘላለም